Bambino BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚደመጡት መሰናዶዎች መካከል
የበጎ ፍቃድ ስራ እርስ በርስ ለመተዋወቅ፣ ስብዕናችንን ለመገንባት፣ ራሳችንን በሂደቱ ለማወቅ፣ ሌላውንም ሀገራችን ያላትን የተለያዩ የአብሮነት እሴቶች ለማወቅ ይደግፋል።
አብሮነት ለበጎነት የተሰኘ ከ10,000 በላይ ወጣቶች የተሳተፉበት መርሃ ግብር ከሰሞኑ ተጀምሯል። የመርሃ ግብሩ ግብና ይዘት ምንድን ነው ስንል ጠይቀናል። ሰፋ ያለ ዘገባ በምሽቱ ይደመጣል። ተጨማሪ ዘገባዎችም ተካተዋል። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ በቅንብሩ አብረናችሁ እናመሻለን። ልክ የዛሬ 79 ዓመት በዛሬ ዕለት የአሜሪካ ድምፅ ለመላው ዓለም አድማጮች ስርጭቱን የጀመረበት ቀን ነው። ስርጭቱ በጀርመንኛ ነበር የተደረገው። ናዚ ጀርመን ያሰራጫቸው የነበሩ የሐሰት ፕሮፓጋንዳዎችን ለመመከት የታሰበ ነበረ የመጀመሪያው ስርጭት።
ሂየር ስፕሪች አይነ ሽቲመ አውስ አሜሪካ አውስ አሜሪካ ኢም ክሪግ.
Unsere Stimmen kommen zu Ihnen aus New York.
This is a voice speaking from America.
A voice from America at war.
Our voices are coming to you from New York, across the Atlantic Ocean to London, from where they are relayed to you in Germany.
Today, America has been at war for 79 days.
Daily at this time, we shall speak to you about America and the war. The news may be good or bad. We shall tell you the truth.
ከአሜሪካ የሚተላለፈው ስርጭት በለንደን በኩል አድርጎ ጀርመን እንደደረሰ የተናገረው የወቅቱ መርሃ ግብር መሪ ከተናገራቸው አረጎች መካከል አንዱ ዜናው ጥሩም ሊሆን ይችላል መጥፎም ሊሆን ይችላል፣ እኛ ግን እውነቱን እንነግራችኋለን የሚል ነበረ። የአሜሪካ ድምፅ ለ79 ዓመታት እውነቱን ለመላው ዓለም አድማጮቹ እየተናገረ ዛሬ ላይ ደርሷል። የዛሬ ዜናዎችን ስመኝሽ ቆየት አሰማናለች። ጥሩም ሊሆኑ ይችላሉ መጥፎም ሊሆኑ ይችላሉ፣ ሆኖም እንደተለመደው እውነተኛ ናቸው።
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አመሻችሁ። ቢጫ ልብስ በመልበስ የናቶ ጃዋር መሐመድን ችሎት ለመከታተል ወደ ልደታ ከፍተኛ ፍርድ ቤት መሄዳቸውን ተከትሎ ፖሊስ ያሰራቸው ከ80 የሚበልጡ ሰዎች በሙሉ መለቀቃቸው ተገለጸ። ፖሊስ በቁጥጥር ስር ካዋላቸው ጠቅላላ ታሳሪዎች ውስጥ 10 የሚሆኑትን ፍርድ ቤት ማቅረቡንና ጉዳዩን የተመለከተው የልደታ መጀመሪያ ፍርድ ቤት በዋስ እንዲፈቱ መወሰኑን ከታሳሪዎቿ አንዷ የነበረችው መሰረት ዳባ ለአሜሪካ ድምጽ ገልጻለች። የዓለም ምግብ ፕሮግራም የእርስ በርስ ማህበረሰብ ግጭት በተቀሰቀሰባት የሱዳን ግዛት ዳርፉር ለሚገኙ ተፈናቃዮች የሚሰጠውን የምግብ እርዳታ በ10,000 ቶኖች ለመጨመር ማሰቡን አስታውቋል። የተባበሩት መንግስታት ድርጅት በሱዳን ዳርፉር በአረብና ማሳሊት ነገዶች መካከል ባለፈው ወር አጋማሽ በተፈጠረ ግጭት 250 ሰዎች ሲሞቱ 100,000 የሚሆኑ ደግሞ መፈናቀላቸውን አስታውቋል። የዓለም ምግብ ድርጅት እንደሚለው 70,000 የሚሆኑ ተፈናቃዮች ከዳርፉር መዲና ኤልጀኒና ከተማ ወጣ ብለው በሚገኙ 70 የመጠለያ ካምፖች ውስጥ ተጠልለዋል። የምግብ ድርጅቱ ቃል አቀባይ ቶምሰን ፈሪል እንደሚሉት ስደተኞቹ እጅግ የተዳከሙና በምግብ እጥረት የተነሳ እየተሰቃዩ ነው። ተፈናቃዮቹ በአብዛኛው የማሽላ ህል የሚታደላቸው ሲሆን ምግብ ማብሰል ሳያስፈልጋቸው የሚመገቡ ፈጣን ምግቦችንና ውሃ፣ በተለይ ደግሞ ለህፃናት እንደ ብስኩት ያሉ ኃይል ሰጪ ምግቦች እንደሚሰጣቸው ቃል አቀባዩ ተናግረዋል። በአካባቢው የሚካሄዱ የእርስ በርስ ግጭቶች የተባባሱ መሄዳቸው ያሳሰባቸው መሆኑን የገለጹት ቃል አቀባዩ ከህዳር እስከ ጥር ድረስ የነበረው ወቅት በተለይ ለገበሬዎቹ ዘር የመዝሪያ ጊዜ እንደነበረም ጠቅሰዋል። ይህም የግብርናውን ሂደት የሚያስተጓጉል በመሆኑ የተፈጠረው ግጭት ጊዜያዊ ቢሆን እንኳን ለረጅም ጊዜ የሚቆይ ችግር እንደሚፈጥር ተናግረዋል። የዓለም ምግብ ድርጅትም ሁኔታውን እየተከታተለ የምግብ አቅርቦት እርዳታውን እንደሚጨምር በማስታወቅ ግጭቱ በአስቸኳይ የሚቆምበትን ሁኔታ እንዲኖር ጠይቀዋል። ያ ካልሆነ ግን በረሃብ የሚጠቃው ሰው ቁጥር እጅግ የበዛ ይሆናል ብለዋል። ትላንት እሁድ ሶማሊያ ዋና ከተማ ሞቃዲሾ ውስጥ በሚገኝ ሆቴል ላይ በተፈጸመ ጥቃት የተገደሉት ሰዎች ቁጥር 15 ደረሰ። በጥቃቱ ቢያንስ 20 ሰዎች መቁሰላቸውንም የሞቃዲሾ ፖሊስ ቃል አቀባይና የህክምና ባለስልጣናት ገልጸዋል። ከሞቱት መካከል አራቱ አጥቂዎች መሆናቸውን የሶማሊያ የጸጥታ ባለስልጣናት ያወጡት መረጃ መለከታል። ጽንፈኛ ታጣቂው ቡድን አልሻባብ ለጥቃቱ ኃላፊነት ወስዷል። ከሞቃዲሾ ታዋቂ ሆቴሎች አንዱ በሆነው አፍሪካ ሆቴል መኪና ላይ የተጠመደ ቦምብ ከፈነዳ በኋላ የአልሻባብ ታጣቂዎች የመንግስቱን የጦር ሰራዊት መለዮ ልብስ ለብሰው በመግባት በከፈቱት ተኩስ ከተገደሉት መካከል አንዱ ጦራታ ላይ ያሉ ጀነራልና ከውጭ አገር የጫጉላ ግዛቸውን ለማሳለፍ ወደ ሞቃዲሾ የሄዱ ሙሽሮች እንደሚገኙበት ታውቋል። ኮሮና ቫይረስ መጀመሪያ በተከሰከሰባት የቻይና ሁቤይ ክፍለ ግዛት የቫይረሱን አመጣጥ እየመረመሩ ያሉት የዓለም የጤና ድርጅት ሳይንቲስቶች ዛሬ የክፍለ ሀገሯን የበሽታ መቆጣጠሪያ ማዕከል ጎብኝተዋል። ማዕከሉ ቫይረሱ እንደ አውሮፓውያን አቆጣጠር በ2019 ዓ.ም እንደ ተከሰከሰ በነበረው አያያዝ ቁልፍ ቦታ የነበረው መሆኑ ተጠቁሟል። የዓለሙ የጤና ድርጅት ሳይንቲስቶች የሁቤይ ክፍለ ሀገር የበሽታ ቁጥጥር ማዕከሉ ስላደረጉት ጉብኝት በዝርዝር የተናገረ የለም። የቡድኑ አባል ፒተር ዳስራ ግን ለጋዜጠኞች በሰጡት ቃል ጥሩና ጠቃሚ ስብሰባ አካሂደናል ብለዋል። በቅርቡ የተጓዙት ሳይንቲስቶች የመጀመሪያዎቹ የኮቪድ-19 ህሙማን የተገኙበት የአሳ ምግብ ገበያና አንዳንዶቹ ህሙማን ከታከሙባቸው የውሃን ከተማ ሆስፒታሎች መካከል አንዱን ጎብኝተዋል። ሳይንቲስቶቹ የሚከታተሉት ቫይረሱ ከየትና በምን አይነት ተከሰከሰ የሚለውን ሲሆን ያን ለማወቅ አመታት ሊወስድ ይችላል ተብሏል። ከቻይና በተከሰከሰውና ዓለምን ባዳረሰው የኮሮና ቫይረስ በአሁኑ ጊዜ የተያዙት ሰዎች ቁጥር ወደ 100 ሚሊዮን የሞቱት ሰዎች ደግሞ ከ2 ሚሊዮን መብለጡን የዩናይትድ ስቴትስ ጆን ሆፕኪንስ ዩኒቨርሲቲ ማዕከል የዛሬ መረጃ ያሳያል። አድማጮች ለሰዓቱ ያስኳቸው ዜናዎች እነዚህ ናቸው። አዘጋጆች ያቀረብኩት ስምኝሽ ቆየነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ስምኝሽን አመሰግናለሁ። ጋቢና ቪኦኤ ይቀጥላል። አስተያየታችሁን በማህበራዊ ገጻችን በኩል ማድረስ አትዘንጉ። ወደ ቀዳሚው ዘገባ እናምራ። የኢትዮጵያ ሰላም ሚኒስቴር በበጎነት ለአብሮነት መርሃ ግብር ከሁሉም የሀገሪቱ ክፍሎች ከ10,000 በላይ ወጣቶችን በ19 ዩኒቨርሲቲዎች እያሰለጠነ መሆኑን አስታውቋል። የሚኒስቴሩ የሰላም ግንባታ ዳይሬክተር ጄኔራል ወይዘሮ አስማ ረዲ ለአሜሪካ ድምፅ እንደተናገሩት የመርሃ ግብር የብሔራዊ መግባባትና ሰላም ግንባታ እቅድ አንዱ አካል ሲሆን በስልጠናው የሚሳተፉ ወጣቶች በየሙያቸው ህብረተሰቡን ካገለገሉ በኋላ ብሔራዊ ምስክር ወረቀት ያገኛሉ ብለዋል። ናኮር መልካ ተጨማሪውን ልኳል።
በጎነት ለአብሮነት ስልጠና መርሃ ግብር ላይ ከ10,000 በላይ የኢትዮጵያ ወጣቶች በመጀመሪያው ምዕራፍ በ19 ዩኒቨርሲቲዎች ውስጥ እየሰለጠኑ እንደሚገኙ የሰላም ሚኒስቴር ሰላም ግንባታ ዳይሬክተር ጄኔራል ወይዘሮ አስማ ረዲ ተናግረዋል። ይህ መርሃ ግብር የብሔራዊ መግባባትና ሰላም ግንባታ እቅድ አንዱ አካል ሲሆን የበጎ ፈቃድ አገልግሎት ብቻ ላይ ያተኮረ አይደለም ሲሉም አብራርተዋል። ወይዘሮ አስማ
ስራን እርስ በርስ ለመተዋወቅ፣ ስብዕናችንን ለመገንባት፣ ራሳችንን በሂደቱን ለማወቅ፣ ሌላውንም ሀገራችን ያላትን የተለያዩ የአብሮነት እሴቶች ለማወቅ ይደግፋል። መፍት ኢትዮጵያዊ አንዱ እሴቱ ነው ያለውን ነገር ገንዘብ ብቻ አይደለም የሚሰጠው፣ ህይወት መተባበር፣ አብሮ መኖር፣ ተካፍሎ መብላት፣ ሌላውም በችግር ጊዜም በደስታ ጊዜም ደግሞ ተባብሮና ተደጋግፎ መኖር ኢትዮጵያዊ አንዱ ባህላችን ነው። ይህንን ኢትዮጵያዊ ማንነት ሰፋ ባለ ሁኔታ ነው እየተገበርን ያለ ነው ማለት ነው። ይህ ትምህርታዊ ፕሮግራም የበጎ ፈቃድ አገልግሎት ስምሪቱን የቅድመ ዝግጅት አካል ነው። እነዚህ ልጆች በተለያየ የሙያ መስክ ተመርቀው ግን ለአንድም አመትና ከዛ በላይ የሆነ ረጅም ጊዜዎች ውስጥ ምንም አይነት ስራ ሳይዙ ቤተሰባቸው ጋር ውጭ ያሉ ልጆች ናቸው።
ወጣቶች አራት ወሳኝ የሆኑ ክህሎቶችን በ45 ቀናት ከወሰዱ በኋላ ካደጉበትና ከሚያውቁት ማህበረሰብ ወደማያውቁት የኢትዮጵያ ሌላኛው ስፍራ በመሄድ ለ10 ወራት የበጎ አገልግሎት ይሰጣሉ ብለዋል ወይዘሮ አስማ። ይሄም የሆነበት ምክንያት ሲሉ እንዲያስረድተዋል።
አንደኛው የአካል ብቃት ነው፣ ፊዚካል ኢንቴሊጀንስ የምንለው። 45 ቀን ስልጠናችን ላይ ዴይሊ ጠዋት ስፖርት ይሰራሉ። ይህ የአካል ብቃታቸው ላይ የራሱ የሆነ አስተዋጽኦ ይኖረዋል። ሌላው ክህሎት ደግሞ ካልቸራል ኢንቴሊጀንስ የምንለው ነው። የተለያዩ ብሔር ብሔረሰቦችና የተለያዩ ባህሎች ያሉባት ሀገር ነች። በሌላ ባህል፣ በሌላ ሃይማኖት፣ በሌላ ብሔር ውስጥ አብሮ ተቻችሎ እንዴት መኖር ይችላል የሚለውን ይሃንን ያዳብራሉ ብለን እናስባለን። ሌላ ኢሞሽናል ኢንተለጀንስ ነው። የተለያየ ይደግፋቸዋል ብለን የምናምናቸው ስልጠናዎች ይሰጣቸዋል ማለት ነው። ሌላው ስፒሪቹዋል ኢንተለጀንስ ነው። የተለያየ የእምነትን ያላት ሀገር ነች ኢትዮጵያና ማንኛውም እምነት ሰላምን ነው የሚሰጥከው፣ አብሮ መኖርን ነው የሚሰጥከው፣ መረዳዳትና መደጋገፍን ነው የሚሰጥከው እና ለራስ እምነት ክብር መስጠትና በእምነት መኖርን፣ ሁለተኛው ደግሞ ለሌሎች እምነት ክብር መስጠትና መከባበርን መልመድ አለባቸው ነው። እነዚህን አራት ክህሎቶች ያዳብራሉ። ከአርባ አምስት ቀን ስልጠና በኋላ ለአስር ወር የተለያዩ የሀገሪቷ ክፍሎች ላይ ነው የሚሄድ። እነዚህ ወጣቶች ካደጉበት ቀዬ ሌላ ቦታ እንዲሄዱ የተፈለገበት ዋናው ምክንያት ወጣቱ ራሱንና ሀገሩን አውቆ ራሱን ስብዕና ያለውንም ሀብትም ሀገራዊ እሴቶችን አውቆ በዛ ልክ ሀገሩን መውደድና ማፍቀር አለበት። የሌላውን ባህልና እምነት ይሁን የአኗኗር ዘዬ አውቆት አክብሮትና ኖሮበት ማለፍ አለበት። ያ ወደፊት ህይወቱም ይሁን ሀገሩን በሚያገለግልበት ሂደት ውስጥ ትልቅ የችግርና ግንባታ ነው የሚሆንለት እና ለዛ ነው ሌላ ቦታ እንዲሄዱ የሚፈለገው ማለት ነው።
በአምቦ ዩኒቨርሲቲ ከኢትዮጵያ የተለያዩ ክልሎች የተሰባሰቡ 445 የሚሆኑ ወጣቶች በጎነት ለአብሮነት ስልጠና ላይ እየተሳተፉ እንደሚገኙ ከአስተባባሪዎቹ መካከል ወጣት ኢምራን አብዱ ሰመድ ገልጿል። ወጣቶቹ በሚያደርጉት ውይይት አንድነታቸውን እያጠናከሩ ነው ብሏል።
በጣም ጥሩ ትምህርት እየወሰዱ ነው። አይቲ ስለ ራሳቸው እያወቁ ነው። እኔ ጋር ያለው ሌላ ጋር የሌለው ነገር ምንድን ነው ብሎ እየጠየቁ እየተወያዩ በጣም ብዙ ትልቅ ስራ እየሰሩ ነው ልጆች። እዚህ ከመጡ በኋላ ለምሳሌ አሁን አንድነት የሚባለው አምቦ ዩኒቨርሲቲ ውስጥ ይህ አድራሽ ውስጥ አንድ ኢትዮጵያ ነው ያለችው። ከተለያየ ብሔር ነው የመጡት። የተለያየ ካልቸሩን እየተቀያየሩ ቋንቋን እያስተማርናቸው ነው። በቻሉ መጠን በጣም የሚገርም ነገር እያየው ነው። እዚህ ከመጣው በኋላ ስለ አእምሮ ግንባታ፣ ሊደርሺፕ ላይ፣ ዲሲሽን ሜኪንግ ውሳኔ ላይ እንዴት ነው አሁን እየወሰዱ ያሉት፣ ዛሬ ችግሮችን እንዴት መፍታት እንችላለን የሚለውን ሲስተሞችን እያሳየናቸው ነው። እዚህ ያለው ነገር በጣም ጥሩ ነው።
ከሰልጣኞቹ መካከል ስለ ስልጠናው ተከታዩም ብለዋል።
ስሜ ሰንበት ዋቡ ይባላል። ከአዳማ ነው የመጣሁት። ያው አሁን ካየሁት ነገር አብዛኛው ከህይወታችን ጋር የተያያዘ ነገር ስለሆነ አስፈላጊም ነው። ሰው ራስን እንዲያይ የሚያደርጉ ርዕሶች ስለሆኑ አሪፍ ነው። ለምሳሌ ብዙ ሰው ቤት ውስጥ ስራ ማቶ ተምሮም አይምሮ የሆነ አላር ፊል ያደረገው ነገሮች አሉ እና ተስፋ ወደ መቁረጥም እየተጠጋ ይሄዳል። ጊዜ በሰፋ ቁጥር የሀገሩም ችግር እንዳለ ሆኖ የበሽታውም ችግር ሁሉንም አካቶ ሉዝ የምታደርጋቸው ነገሮች እሱ ነው። መለስ አድርገን በደንብ ሪያላይዝ እንድናደርገው እንድናየው ይረዳናል።
ስሜ ይመር መሐመድ ይባላል። ከአማራ ክልል ከደቡብ ወሎ ዞን ከደሴ የተመረኩት ያው በሲቪል ኢንጂነሪንግ ጅጅጋ ዩኒቨርሲቲ ነው የተመረኩት። በዚህ በዩኒቨርሲቲ ውስጥ ያገኘሁት ብዙ ትምህርቶችን ወስጃለሁኝ። ኢትዮጵያ የተለያየ ብሔር ብሔረሰቦችና ህዝቦች፣ የተለያየ ቋንቋ፣ የተለያየ እምነት፣ የተለያየ ባህል፣ የተለያየ የአኗኗር ዘይቤ ያላቸው ብሔር ብሔረሰቦችና ህዝቦች የተውጣጡ ወጣቶች ባንድ ሆነው ኢትዮጵያነታችንን ያሳይንበት፣ ስለ ኢትዮጵያ ሰላምን እንዴት መፍጠር እንደምንችል፣ የስራ እድልን እንዴት መፍጠር እንደምንችል፣ ለሀገራችንስ ምን አስተዋጽኦ አድርገናል የሚለውን በጋራ ተወያይተን የተለያዩ ውይይቶችን ያደረግንበት መድረክ ነው ማለት ነው። ስለዚህ በብዝሃነታችን አንድነታችን እንዳለ ወስዳለሁኝ።
አዜብ ፍቃዱ እባላለሁ። ከአርሲ አሰላ ነው የመጣሁት። በባህርዳር ዩኒቨርሲቲ አጠቃላይ በፖለቲካል ሳይንስ ምሩቅ ነኝ። አሁን ያለሁበት ስራ ፈላጊ ነኝ። ከዚህ በፊት ያለው ነገር በጣም ብዙ ፖለቲካው ይሁን ሁኔታው አልተመቸንም። አብረን ለመሆን አብረን ብንሆን ራሱ ነገሮች በተለያዩ በሚዲያ ይሁን በምናምን ልዩነታችን የሚያበዙ ነገሮች ናቸው። እዚህ መተን ደግሞ አሁን የሚያስረዱንም ነገር ስለ አንድነት ነው የሚያወሩት፣ ስለ ወደፊት አብሮ መሆን ነው። ምክንያቱም አብሮ ካልሆንክ እናንተ አብረን ካልተሳሰ ሰርን በስተቀር ኢትዮጵያ ውስጥ ሆነን እድገት ልናመጣ አንችልም። የግሩፕ ስራ የቲምወርክ እንደሚጠቅም ነው እዚህ ላይ ያስረዱን ያሉት። ኢትዮጵያ ውስጥ ደግሞ ያ ነገር በጣም እየቀረ ነው። ሁሉም በዘር በጎጣ ከዘር ከተከፋፈልን በከተማ ይሆናል፣ ከከተማ ከተከፋፈልን በቀበሌ ይሆናል። እና ያ ነገር እየሰፋ ባለበት ሰዓት ይሄ በዚህ አጋጣሚ ይሄ መምጣቱ በጣም አሪፍ ነው ለኢትዮጵያ ወጣቶች ማለት ነው። አንድነታችንን እንደ በፊቱ ድል ማድረግ የምንችልበት፣ ጀግኖቻችንን የምናስታውስበት፣ ስንቶቻችንን ስለ ሎሬት ጸጋዬ ገብረ መድኅን የምናውቀው። አጼ ቴዎድሮስን ደግሞ ልመጣሉ የኔም ነው። አጼ ቴድ ከፋ ብትሄድ ካውጦና የኔም ጀግና ነው። እና እንደዛ የሚያስተሳስሩን አንድነቶች ይመጣሉ ብዬ እዚህ አስባለሁ።
ስሜ ሙልጌታ አበራ ባህልን የመጣሁት ከጉራጌ ዞን ከቡታጅራ ከተማ። እስካሁን ድረስ ያለነው የስልጠናው ሂደት አሪፍ እና በጣም ከጠበቅ ነው በላይ። ከዚህ በፊት እያሳለፍን የነበረው ጊዜ ምናልባት ስራ ፍለጋ ኖርማሊ ቀጥታ የመቀጠር ሀሳብ ነበር የነበረ ኖርማሊ። አሁን ከስራ ፍለጋ ወደ ራሳችን ፍለጋ በመግመታችን ይህን ሰላም ሚኒስትር ይህን ስልጠና ስላዘጋጀልን በጣም ማመስገን እፈልጋለሁ። ከስልጠና በኋላ ከመቀጠር ራሴን ምን አለኝ ራሴን ፈልጌ ራሴን አግኝቼ የራሴን ታለንት አውጥቼ የራሴን ዲፕ የሆነ ናውሌጅ አውጥቼ ለመጠቀም ብዙ ጉጉትና ምኞትም እየመጣልኝ ያለበት ጊዜ ነው።
ከሰልጣኞቹ መካከል ከአስር ወራት በኋላ እጣፈንታችን ምን ይሆናል ብለው ለጠየቁትም የኢትዮጵያ ሰላም ግንባታ ዳይሬክተር ጀኔራሏ ወይዘሮ አስማረዲ ተከታዩ ምላሽ ሰጥተዋል።
ከአስር ወር በኋላ የሚሆነው ልምድ ነው። ባይተዊ ብሔራዊ ሰርተክሴት ነው የሚያገኙ። ብሔራዊ አገልግሎት ሰርተክሴት ስላልተለመደ እኛ ሀገር ነው እንጂ ፍሪላንስ የሚሰጡ በጣም በርካታ ወጣቶች አሉ። ስራ እስኪያገኙ ድረስ ባሌ ነው ብለው ማለት ነው። አሁን ግን ሀገርህን ነው የምታገለግለው። ሀገርህን በነፃ ለማገልገል ነው ራስን ለጨዋታ እያደረግ ያለው ከቦታ ቦታ እየተንቀሳቀስ ያለው እና የመጀመሪያው ክሬዲት የሚሆነው ናሽናል ሰርቪስ ሰርተክሴት የሚለው በራሱ ትልቅ ፐርሰናል ቫሉ ይስጥባል። ሁለተኛ በዚህ ሂደት ውስጥ የሚያሳዩት ፐርፎርማንስ በየተቋሙ አሳች ይደረጋሉ ብያለሁ። ግብርና ላይ የተመረቀው ግብርና ቢሮዎች አካባቢ፣ ኢንጂነሪንግ ላይ የተመረቀው ኮንስትራክሽን ሳይቶች አካባቢ፣ እዛ ጊዜ በሚያሳዩት ፐርፎርማንስ ተቋማቱ ራሱ ይጠጧቸዋል ማለት ነው። ሁለተኛው የመንግስት ሲቪል ሰርቪስ ተቋማት አሉ። ሲቪል ሰርቪስ ተቋማት ላይ ያሉ ክፍት ቦታዎች በርካታ ክፍት ቦታዎች አሉ። ስለዚህ አንድ እየሰራ ነው ያለ ነው ሲቪል ሰርቪስ ኮሚሽን በዚህ ፕሮግራም የሚያልፉ ወጣቶችን ኮንሲደር እንዲያደርጋቸው ነው። ቅድሚያና ሪኮግኒሽን የሚያገኙበትን ሁኔታ ነው። ሶስተኛና ዋነኛው ደግሞ ስራ እድል ፈጠራ ኮሚሽን አለ። ከነሱ ጋር አብረን እንሰራለን። የተሻለ ፕሮጀክት ዲዛይን አድርገው ኢመንተብል የሆነ ነገር በዚህ አስር ወር አገልግሎታቸው ይዘው የሚወጡ ልጆች ደግሞ ከስራ እድል ፈጠራ ኮሚሽን ጋር እና ሌሎችም እንደዚህ ፈርስት ኮን በማስተር ካርድ የሚደገፍ ፈርስት ኮንሰርት የሚባል ተቋም አለ። እነዚህ ወጣቶች ላይ ፎከስ አድርገው ትሬን እንዲያደርጓቸውም አብረን እየሰራን ያለ ነው ማለት ነው።
በጎነት ለአብሮነት መርሃ ግብር በሁለተኛው ምዕራፍም በርካታ ወጣቶችን በማሰልጠን ህብረተሰቡን በበጎ ፈቃደኝነት እንዲያገለግሉና ብሔራዊ መግባባት ላይ አሻራቸውን እንዲያኖሩ ይደረጋል ብለዋል ወይዘሮ አስማ። ለአሜሪካ ድምፅ ናኮር መልካ ከአምቦ።
የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የትራምፕ አስተዳደር አሳልፏቸው የነበሩትን ከጤና ጋር የተያያዙ በርካታ ፖሊሲዎች ሐሙስ ዕለት ቀልብሰዋል። ከእነዚህ አንዱ በአሜሪካም ሆነ ከአሜሪካ ውጪ የውርጃ መብትን የሚከለክለው ሲሆን፣ ይህ የባይደን ውሳኔ በሴቶች የስነ ተዋልዶ ጤና መብት ዙሪያ ምን ትርጉም ይኖረዋል ስትል የዋይት ሀውሷ ዘጋቢ ፓትሲ ውዳክስዋራ ያጠናቀረችውን ዘገባ ስመኝሽ የቆየ ታቀርበዋለች።
አሁን በመላው ዓለም የስነ ተዋልዶ ጤና አገልግሎት የሚሰጡ ጤና ጣቢያዎች ከዩናይትድ ስቴትስ የሚያገኙትን የገንዘብ ድጋፍ የማጣት ፍራቻ ሳይዛቸው ስለ ውርጃ መረጃዎችን ይሰጣሉ። ይህ የሆነው ፕሬዝዳንት ጆ ባይደን የስነ ተዋልዶ ጤና አገልግሎትን በሀገር ውስጥና በውጭ እንዲስፋፋ የሚያደርግ የፌዴራል መመሪያ በመፈረማቸው ነው። መመሪያው የሜክሲኮ ከተማ ፖሊሲ በመባል የሚታወቀውንና አሜሪካ በሴቶች ውርጃ ዙሪያ አገልግሎት ለሚሰጡ ጤና ተቋማት የገንዘብ ድጋፍ እንዳታደርግ ይከለክል የነበረውን መመሪያም የሚቀለብስ ነው። እንደ አውሮፓውያን አቆጣጠር በ1984 የወጣውና ከፕሬዝዳንት ሮናልድ ሬጋን ጀምሮ በተለያዩ ሪፐብሊካን ፕሬዝዳንቶች የሚደገፈው መመሪያ ዩናይትድ ስቴትስ የውርጃ አገልግሎት ለሚሰጡ መንግስታዊ ያልሆኑ ተቋማት የገንዘብ ድጋፍ እንዳታደርግ የሚከለክልና ውርጃ በሀገር ውስጥም ሆነ በውጪ ህገወጥ እንዲሆን የሚያደርግ ነው።
ሁለተኛው የምፈርመው መመሪያ በሀገር ውስጥም ሆነ በውጭ ሀገር የሚኖሩ ሴቶችን ጤና የሚጠብቅ ነው። ሴቶች በስነ ተዋልዶ ጤና ዙሪያ አቅማቸው የሚፈቅደውን አገልግሎት እንዳያገኙ ተደርጎ የነበረውን ወደ ነበረበት ይመልሳል።
ቢል ክሊንተንንና ባራክ ኦባማን ጨምሮ ቀደም ሲል የነበሩ የዲሞክራት ፕሬዝዳንቶችም ተመሳሳይ ህግ ሴቶች በወሳኝ የጤና ጉዳይ ላይ አገልግሎት እንዳያገኝ ያደርጋል በሚል ወደ ቦታው እንዲመለስ አድርገዋል። የሴቶችና ቤተሰብ ብሔራዊ ጥምረት የተሰኘው ተቋም ውስጥ የሚሰሩት ሻይና ጉድማን ስለ ጉዳዩ እንዲህ ይላሉ።
Every time funding for reproductive health care services including for abortion care
የሴቶች የውርጃ መብትን ጨምሮ ለስነ ተዋልዶ ጤና የሚሰጥ በጀት በተከለከለ ቁጥር በዓለም ዙሪያ የሚሆን በሀገር ውስጥ የሰዎች ጤና የሀገር ኢኮኖሚ እውነት ለመናገር የሰዎች ህይወት አደጋ ላይ ይወድቃል።
ባይደን የቀለበሱት የትራምፕ አስተዳደር በሀገር ውስጥ የውርጃ አገልግሎት እንዳይሰጥ የከለከሉትን ጭምር ነው። ውርጃ አሜሪካ ውስጥ ህጋዊ ቢሆንም በትራምፕ አስተዳደር ግን አገልግሎቱን ማግኘት አስቸጋሪ ሆኖ እንደነበር የቤተሰብ ጥናት ካውንስል ውስጥ የሚሰሩት ሜሪዞች ይናገራሉ።
It would be a wonderful step if we could actually limit that.
ይህን አገልግሎት በተወሰነ ደረጃ ብቻ እንዲሰጥ ብናደርገው ጥሩ ነበር። ነገር ግን ያለመታደል ሆኖ የባይደን አስተዳደር ሴቶች በውርጃ ጉዳይ ላይ የራሳቸውን ውሳኔ እንዲመርጡ ወደ ማድረግ ነው የሚያዘነብለው።
በተመሳሳይ ባይደን ከፈረሟቸው የትራምፕን ፖሊሲ የሚቀለብሱ መመሪያዎች ውስጥ ሜዲኬር እና ኦባማ ኬር ተብሎ የሚጠራው አፎርደብል አክት ወይም ለአቅም ተመጣጣኝ የሆኑ የፌዴራል መንግስት ጤና ዋስትናዎች የበለጠ እንዲስፋፉና እንዲዳረሱ ማድረግ ነው።
በተሻለ ሁኔታ መግለጽ የሚቻለው ትራምፕ ያበላሹትን እንደገና በማስተካከል ነው።
ካይዘር ፋሚሊ የተሰኘው የአሜሪካ ፋውንዴሽን ያወጣው መረጃ እንደሚያሳየው 15 ሚሊየን የጤና ዋስትና የሌላቸው አሜሪካኖች በዚህ የኢንሹራንስ መስፋፋት ተጠቃሚ ይሆናሉ። በፓትሲ ዊዳኩስዋራ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ሰው ማይቀማው ንብረት ፈርለም ይበላው ጉልበት ወት ለሀገር ባገር ድልወት ሁሉም እኩል በአክብሮት ሰላም ፍቅር ጤና ለኛ ድንቅ ብርቅ ባለም እኛ እውነት እውነት እሷም ለኛ እናት ሀገር ትኑር ለኛ እናት ሀገር ትኑር ለኛ እናት ሀገር ትኑር ለኛ ሰው ማይቀማው ንብረት ፈርለም ይበላው ጉልበት ወት ለሀገር ባገር ድልወት ሁሉም እኩል በአክብሮት ሰላም ፍቅር ጤና ለኛ ድንቅ ብርቅ ባለምኛ እውነት እውነት እሷም ለኛ እናት ሀገር ትኑር ለኛ እናት ሀገር ትኑር ለኛ እናት ሀገር ትኑር ለኛ የት ሙሉ ወሩ ስንጫዋ አስሚ ማየት ስንሰና እኛን ሰናብ እንደጓዝ በጸጋሙ ታድላክ ብሮት ይደርስ ድሮ በነሱ ጥረት ያኔኛ ሳንደርስ ለፍጥራት ለኩራት ዘመና ቆያ እናትናትምና ልጅም ሰርቶ ሲግዛት ዘንሶ ማቀማው ንብረት አፈር ለሚበላው ጉልበት ሞት ለአገር ባገር ድሎ ሁሉም እኩል በአክብሮት ሰላም ፍቅር ጤና ለኛ ድንቅ ብርቅ ባለምኛ አስማስ
ቻችን አሁን ደግሞ አጫጭር የስፖርት ዜናዎችን እናገራችሁ። የቤትኪንግ ኢትዮጵያ ፕሪሚየር ሊግ 10ኛ ሳምንት ጨዋታዎች ከሰሞኑ ተደርገዋል። አርብ ጥር 21 ቀን 2013 በተደረገው ጨዋታ ወልቂጤ ከተማ ድሬዳዋ ከተማን 3-1 ሲያሸንፍ ኢትዮጵያ ቡናና ባህር ዳር ከተማ 2-2 አቻ ወጥተዋል። ቅዳሜ ጥር 22 2013 በተደረገ ጨዋታ ቅዱስ ጊዮርጊስ ከሲዳማ ቡና፣ ሰበታ ከተማ ከሃዲያ ሆሳና 0-0 አቻ ወጥተዋል። እሁድ ጥር 23 2013 በተደረጉ ጨዋታዎች አዳማ ከተማ ሐዋሳ ከተማን፣ ወላይታ ዲቻ ጂማ አባ ጅፋርን በተመሳሳይ ውጤት 3-1 አሸንፈዋል። ፋሲል ከነማ በ22 ሀዲያ ሆሳና በ18 ቅዱስ ጊዮርጊስ በ17 ነጥቦች ሳምንቱን ከአንደኛ እስከ ሶስተኛ ደረጃ ይዘው ጨርሰዋል። የከፍተኛ ጎል አስቆጣሪዎችን ደረጃ ሙጂብ ቃሲም ከፋሲል ከነማ በ12 ጎሎች ይመራል። አቡበከር ናስር ከኢትዮጵያ ቡና በ11 ጎሎች፣ ጌታነ ከበደ ከቅዱስ ጊዮርጊስ በ7 ጎሎች ሁለተኛና ሶስተኛ ደረጃ ላይ ይገኛሉ። ትውልደ ኢትዮጵያዊው አበረ ካሳው በላይና ትውልደ ኢራናዊው ካስራ ማህዲ ፑርናጃድ በመጪው የቶኪዮ ኦሎምፒክ የስደተኞቹን ኦሎምፒክ ቡድን ወክለው ለመሳተፍ ጥረታቸውን ቀጥለዋል። አበረ ካሳው ነዋሪነቱን አውስትራሊያ ያደረገ ሲሆን በረጅም ርቀት ሩጫ ተሳታፊ ለመሆን አቅዷል። ካስራ ማሃዲ ፑርናጃድ በበኩሉ ኢራን ውስጥ ይኖር የነበረ በጀርመን በስደተኝነት የሚገኝ የቴኳንዶ ስፖርት ተወዳዳሪ ነው። በጃፓን ኦሎምፒክ ተሳታፊ የሚያደርገውን የማጣሪያ ውድድር በሶፊያ ከተማ ላይ ያደርጋል። በተለያዩ ሀገራት ተበትነው የሚኖሩ ስደተኞችን የሚወክል ቡድን በኦሎምፒክ አደባባይ መሳተፍ የጀመረው ዛሬ 5 ዓመት በተካሄደው የሪዮ ኦሎምፒክ ላይ ነበረ። በዚያ ኦሎምፒክ ላይ ኢትዮጵያዊው ዮናስ ክንዴን ጨምሮ በአጠቃላይ 10 አትሌቶች ተሳትፈዋል። ዜናው የተገኘው ከኦሎምፒክ ድረገጽ ነው። አርብ ዕለት ኤልሳልቫዶር የሳልቫዶር እግር ኳስ ፌዴሬሽን የቀድሞ ፕሬዚደንት የነበሩትን ሬናልዶ ቫስኩዝን ለአሜሪካ አሳልፋ ሰጥታለች። ሬናልዶ በዩናይትድ ስቴትስ በገንዘብ ማጭበርበር ወንጀል ሲፈለጉ ነበረ። የሰሜን ማዕከላዊና ካሪቢያን ሀገራት የእግር ኳስ ኮንፌዴሬሽን ኮንካካፍን ባመሰ የብዙ ሚሊዮን ዶላሮች የሙስና ወንጀል ዩናይትድ ስቴትስ ከከሰሰቻቸው በኋላ የዛሬ 6 ዓመት ገደማ በቁጥጥር ስር ውለዋል። ዛሬ ሬናልዶ ቫስኩዝን አሳልፈን የመስጠቱ ሂደት ተጠናቋል ሲል የኤልሳልቫዶር ጠቅላይ አቃቢ ሕግ መስሪያ ቤት በትዊተር ገጹ በኩል አስታውቋል። ሮይተርስን የዘግበው
ሀሳብ ይዞሽ ሆና በእኔና አንቺ ነገ እውነቱ ነው ብለሽ እንደ መደናገር ካሳለፍሽው ህይወት ነገሩ ገብቶኛል የወደድኩሽ ይመስል ልቤም ወስኗል ወስኗል ልቤ ወስኗል 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 ወዶሽ አምርቷል ወስኗል ወስኗል ልቤ ወስኗል 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 በፍቅርሽ ወድቋል ወስኗል
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላል።
shock at full mental.